የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችንን ጀምረናል። ፕሮግራማችንን ለመከታተል በድረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ዝግጅታችን በቀደም ዜናችን ጀምረናል። አሸናፊ እንደምን ሰነበታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረ ገጻችን የምትከታተሉን ኢትዮጵያና ፊሊፒንስ አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ለዚሁ ረቡዕ ነሐሴ 23 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የኢትዮጵያ ሶማሌ ክልል የቀድሞው ፕሬዚዳንትና ሌሎች ከፍተኛ የመንግስት ባለስልጣናት የነበሩ ፍርድ ቤት ቀረቡ። ጠቅላይ ሚኒስትር ዶክተር አብይ ከግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ጋራ ተወያዩ። የሚሉት ናቸው። ሌሎች ዜናዎች አሉን። ሁሉ በሰሞኑ አበይት የሀገር ቤት ጉዳዮች ላይ እንወያያለን። ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያ ዜናዎቹን በዝርዝር አሰማችኋለሁ። የቀድሞው የኢትዮጵያ ሶማሌ ክልል ፕሬዚደንት አብዲ መሐመድ ዑመርን ጨምሮ በወንጀል የተጠረጠሩ አራት የክልሉ ከፍተኛ የስራ ኃላፊዎች ዛሬ ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡት መካከል የክልሉ የሴቶችና ህጻናት ቢሮ ኃላፊ የነበሩት ወይዘሮ ረሃማ መሐመድ፣ የዳያስፖራ ጉዳዮች ቢሮ ኃላፊ የነበሩት አቶ አብዱረዛቅ ቀሳኒ፣ የመስኖ ልማት ቢሮ ኃላፊ የነበሩት አቶ ሱልጣን መሐመድ ይገኙበታል። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረቡት ግለሰቦች የክልሉን ወጣቶች በማስታጠቅ ለበርካታ ዜጎች ህይወት መጥፋትና ከኑሮ መፈናቀል እንዲሁም ለሃይማኖት ተቋማት መውደም ምክንያት የሆነ ወንጀል ፈጽመዋል በሚል ተጠርጥረው መሆኑን ፖሊስ ለፍርድ ቤት አስረድቷል። ፖሊስ በተጠረጠሩት ወንጀል ምርመራ ለማካሄድ ጊዜ እንዲሰጠው ፍርድ ቤቱ ጠይቋል። ፍርድ ቤቱ 14 ቀን የምርመራ ጊዜ ፈቅዶለታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ጋር ተወያዩ። በግብፁ የውጭ ጉዳይ ሚኒስትር ሳሚ ሹክሪ የተመራ የግብፅ ልኡካን ቡድን በአዲስ አበባ ቆይታ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከውጭ ጉዳይ ሚኒስትሩ ጋር በተለያዩ ጉዳዮች ላይ ውይይት ማድረጋቸውን የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው አስታውቀዋል። በውይይታቸው ወቅትም የውጭ ጉዳይ ሚኒስትሩ ከግብፅ ፕሬዚደንት አብዱል ፈታህ አልሲሲ ለፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ ደብዳቤ ማቅረቡ ታውቋል። በትግራይ ክልል ምስራቃዊ ዞን የጉሎ ማዳ ወረዳ የልኡካን ቡድን ከትናንት በስቲያ ወደ ኤርትራ አቅንቷል። 40 ሰዎችን ያካተተው የልኡካን ቡድን ከዛላምበሳ አለፍ ብሎ የሚገኝ ፍርሃ የተባለ ከተማ ነበር የገባው። የልኡካን ቡድኑ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ወጣቶችና እናቶች የሚገኙበት ሲሆን ከኤርትራ አቻቻቸው ጋር የሰላም ውይይት አድርገዋል። ቡድኑ ወደ ተርሃ ሲገባ የኤርትራ ወታደሮች አቀባበል እንዳደረጉላቸው የትግራይ ክልል ምስራቃዊ ዞን አስተዳደር ጽህፈት ቤት አስታውቋል። በአዲስ አበባ ከተማ በተለያዩ አካባቢዎች ህገወጥ የውጭ ምንዛሪ ግብይት ሲካሄድባቸው የነበሩ በርካታ የንግድ ቤቶች መታሸጋቸው ተሰምቷል። የንግድ ቤቶቹ የታሸጉት በአዲስ አበባ ንግድ ቢሮ በሚመራ ግብረ ኃይል ሲሆን ፖሊስ ከትላንት በስቲያ ጀምሮ ባካሄደው ድንገተኛ ክትትልና ፍተሻ መሆኑም ታውቋል። የንግድ ቤቶቹ የታሸጉበት ምክንያት በህጋዊ የንግድ ፍቃድ ህገወጥ ተግባር በመፈጸማቸው መሆኑ ተነግሯል። ይህም በህገወጥ መንገድ የውጭ ሀገራት ገንዘብን መግዛትና የመሸጥ ድርጊት መሆኑ የተገለጸው። በዚህ መሰረት በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ጋንዲ ሆስፒታል፣ ኢትዮጵያ ሆቴል እና ቴሌባር አካባቢ የሚገኙ የንግድ ቤቶች ታሽገዋል። እንዲሁም በአዲስ አበባ በአዲስ ከተማ ክፍለ ከተማ አሜሪካ ግቢ ተብሎ በሚጠራው አካባቢና በቦሌ ክፍለ ከተማ ሁለት አካባቢዎች ላይ የሚገኙ የንግድ ሱቆች ናቸው በተደረገው አሰሳ ተለይተው የታሸጉት። በፍተሻ ወቅት በርካታ የውጭ ሀገራትና የሀገር ውስጥ ገንዘቦችም በቁጥጥር ስር መዋላቸው ታውቋል። እንግዲህ ዘውዱ፣ ለዕለቱ ያሉን ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታደምጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ።
Oh,
አድማጮች የምታዳምጡ ኢትዮጵያ ድምጽ የሬዲዮ አግልግሎት ነው። ፕሮግራማችን እንቀጥላለን። አሸናፊ በዜና የመጀመሪያው ዜና ላይ የሶማሊያ ወረ ሰመስተራደር አቶ አብዲ ኢሊ በቅጽል በዛ ነው እናቃቸው በብዛት በጥርት በወንጀል ተጠርጥረው ፍርድ ቤት ቀርበው ታስረዋል። በቁጥጥር ስር ውሏል። ዛሬም በፍርድ ቤት እንደቀረቡ እና አንዳንድ እንትሮችን ገልጸህ ነበር። ሰፋ ባለ መልኩ ወይም ደግሞ ተቀለል ባለ መልኩ የተጠረጠሩበት ዋና ዋና ናቸው ከምትላቸውና ሌላስ በተጨማሪ ሊኖር ይችላል የምትላቸው ካሉ ከዛን ጀምሮ ይታችናል።
እሺ፣ እንግዲህ ሰሞኑን ያው በተለይ አመት ባለፈው ቅዳሜ ለጋዜጠኞች መግለጫ ሲሰጡ ይሄ ጉዳይ ተነስቶላቸው የተፈጸመ ወንጀል አለ ብለው እንደውም በቀጥታ እዛ ወቅት ላይ ከነበረው ሰፋ ያሉ ነገሮችን ትንሽ ለመስማትም ማይመች ነገሮችን አንስተው ምን አይነት ነገር ሲፈጸም የነበረበት ክልል ነው እና የክልሉ የከፍተኛ ኃላፊዎች በህግ መጠየቃቸው አይቀርም፣ እሱን በሂደት ነው የምናየው ብለው ነበር። እንግዲህ ይህ ሆኖ ከሁለት ቀን በኋላ አንድ ቀን በኋላ ሰኞ ዕለት የኢሚኒቲ ስላላቸው የክልሉ ምክር ቤት አባል ናቸው። አዳዲ እንደውም የፌዴሬሽን ምክር ቤትም አባል ናቸው እና የክልሉ ምክር ቤት ኢሚኒቲያቸውን ያለመከሰስ መብታቸውን የእርሳቸውንና የሌሎች ስድስት የክልሉ ኃላፊዎችን ያለመከሰስ መብት አነሳ። ልክ ሲነሳ ያው የተለመደ ነው። እዚያ ክልል በተፈጸሙ ወንጀሎች በቁጥጥር ስር ሊውሉ መሆኑን አውቀን ነበር። በነጋታው አካባቢሌ ከአዲስ አበባ አዲስ አበባ መኖሪያ ቤት አላቸው። ከአዲስ አበባ መኖሪያ ቤታቸው ውስጥ በፖሊስ ተይዘው ሄዱ። ከቤታቸው ይዟቸው ሲወጡም በመገናኛ በሁሉም መገናኛ ብዙሃን በማህበራዊ ሚዲያም ጭምር ተላልቷል። እንግዲህ ሌሎችም በሰዎች እየተፈለጉ ከያሉበት ተይዘው እንግዲህ በ48 ሰዓት ውስጥ በቁጥጥር ስር ያሉ ሰዎች በ48 ሰዓት ውስጥ ፍርድ ቤት መቅረብ ስላለባቸው በዛ መሰረት ፖሊስ ፍርድ ቤት አቅርቦ ለምርመራ ጊዜ ጠይቋል። እስካሁን ያሉት ማረፊያ ቤት ነው። የምርመራ ጊዜ 14 ቀን የጊዜ ቀጠሮ ተሰጥቷል። እንደ ሁኔታ እንግዲህ ምርመራውን ተጨረሰ ያቀርባል። ካልሆነ ፍርድ በሚፈቅደው መሰረት እየተሰጠው ምርመራውን የሚያካሂድ ይሆናል ብለን እንጠብቃለን።
እዚህ ላይ በቀደም ጠቅላይ ሚኒስትሩ አሁን ጠቁሟቸዋል ካልካቸው ሁኔታዎች ስትነሳ ከባድ ወንጀሎች ይፈጸሙ እንደነበሩ የሚሰማ ነገር በጣም አለ። በጣም ከባድ ሊኖር ይችላል ብለህ የማትለው ነው። ግን ከዛ ባሻገር ግን አብዲ ኢሊንግ በብዙ ጊዜ ሲከታተሏቸው የነበሩ የውጭ ድርጅቶችም ነበረ፣ የሀገር ውስጥም ተቃዋሚዎች ወይም ደግሞ ብሎገሮች እንደዚሁ ብዙ የጻፉባቸው አሉ። እና ከዛ አንጻር ስትመለከተው የቱን ያህል የከበደ ነው? እርግጥ የከበደ ነው። የሰው ህይወት ጠፍቷል። አሁን 6996 የሰው ህይወት ጠፍቷል ነው የሚሉት አሁን በሰማሁት በተጠረጠሩበት የተባለው። ከዛ የተለየ ነገር የሚባል ነገር ይኖራል ወይስ ደግሞ ተጨማሪ ነገር ሊመጣ ወደ ኋላ ሄደው ሌሎች ጥያቄዎችን ሊያነሱ ይችላሉ ይመስላል አቃቢ ህግ?
እንግዲህ አሁን ክስ መስርቷል። ክስ አልመሰረተም። የምርመራ ጊዜ ነው። ግን በምን ወንጀል ነው የጠረጠርካቸው ሲባል የሰሞኑ ወንጀሎች ነው ያነሳው። ወጣቶችን በማደራጀት ሰዎች ህይወት እንዲጠፋ፣ አካል እንዲጎል፣ ንብረት እንዲወድም፣ የሃይማኖት ተቋማት እንዲወድሙ አድርገዋል። ለክስ ያበቃኝ የመነሻ ጥርጣሬዎች እነዚህ ናቸው ብሏል። እንግዲህ ብዙ ጊዜ የተለመደው ነገር ሁሉንም ወደ ወንጀል ክስ ለመውሰድ የሚጠረጥራቸውን ነገሮች አቀርባለ ክስ ከመመስረቱ በፊት ምርመራ ላይ ለጊዜ ቀጠሮ ፍርድ ቤት ስታቀርብ። ይህም የሆነው ለምንድን ነው? የጊዜ ቀጠሮ የሚሰጥህ በወንጀሎቹ ብዛትና ውስብስብነት ልክ ነው። አንድ ቀላል ወንጀል ካቀረብክ ብዙ የምርመራ ጊዜ አይሰጥም። በዚህምና ውስብስብ ከሆነ ጉዳይ ግን ወደ ጊዜ ይሰጣል። ስለዚህ ሲያቀርብ አዝረክርኮ ወይም ግማሹ ያቀርባል ብለን አንጠብቅም። እንግዲህ ለወደፊት ደግሞ ሌላ ክስ ሊመሰረት ካላሰበ በስተቀር አሁን ወደ ኋላ ሄዶ ድሮ የነበሩ ጉዳዮችን አላነሳም። አሁን ሰሞኑን ከሐምሌ 26 በኋላ በተለይ ሐምሌ 27 28 29 አካባቢ የተፈጸሙ ወንጀሎች ላይ ነው ያተኮረው። ያኛ በተደጋጋሚ እያወራ ነው። በተለይ ቅዳሜ ሐምሌ 28 እና 29 ከዛ በኋላ ሰኞ እና የመከላከያ ገብቶ እስኪያበርደ ድረስ የተፈጸሙት ወንጀሎች ብቻ ነበር። እንግዲህ ወደኋላ ሄደ ወንጀሎች አሉ ይባላል። ከዚህ በፊት ለአምነስቲ ኢንተርናሽናልም ሲያወሩ እንሰማለን፣ ሌሎችም ሲያወሩ እንሰማለን። አንድ የሚገባኝ ነገር ግን ያ ክልል በመንግስት ብቻ አይደለም የሰብአዊ መብት የሚፈጸምበት፣ ሌሎችም ታጣቂ ኃይሎች ስላሉ እነሱም ቢሆን የሰብአዊ መብት ይፈጽማሉ። ከወደዛኛው ወገን ነው ብለው ያሰቡትን ሰው ካገኙ የመንግስት ደጋፊ ነው ወር የመንግስት ሚሊሻ ነው ያሉትን ሰው ካገኙ እነዛም አይለቁም፣ ይገላሉ። ጫካ ውስጥ ሳይሆን የሚንቀሳቀሱት በአብዛኛው ህዝብ ውስጥ ነው። አሁን ምህረት ተደርጎላቸው ካለው ሁኔታ አይደለም የምናየው። ይሄ በሀይል ወደ ስልጣን እመጣለሁ ብሎ ሲንቀሳቀስ የነበረ እና በተለይ ህዝብ ውስጥ ስለነበረ የተሰገሰገው ይህን ለመመንጠር የሚወሰዱ እርምጃዎች በተለመደው ህግ የማስከበር ፍርአት መሄድ ያስቸግራል ብዙ ጊዜ ብዙ ሀገሮች የተለመደ ነው። በጣም የዳበረ የምርመራ የክትትል ቴክኖሎጂዎችን የሚጠቀሙ በጣም ከፍተኛ የተመጠነ የሰው ኃይል ቴስክ ያላቸው ሀገራት እንዲሆን ይቸግራሉ። ለምሳሌ እናንተ አሁን አንተ የምትኖርበት አሜሪካን ቢሆን የዚህ አይነት ነገር ሲገጥማት መቸገሩ አይቀርም። በተለይ ከሽብርተኞች ጋር በምታደርገው ጦርነት የሚፈጸሙ የሰብአዊ መብት ጥሰቶች ብዙ ናቸው እና ሆን ተብሎ ሰብአዊ መብት ጥሰት መፈጸሙ መድረሻ አድርጎ ሳይሆን እዛ አካባቢ ያለው እንቅስቃሴ የሚያደርሰውን ጉዳት በማሰብ የሚወሰዱ አንዳንድ እርምጃዎች አስከፊ ነገር ያስከትላሉ። ተገቢ ነው እያልኩ ሳይሆን ምንጫቸው ይሄ ነው የሚሆነው እና ብዙ ጊዜ በክልሉ መንግስት ብቻ ሳይሆን እንደዚህ አይነት ነገር የፌዴራል መንግስት እጅ ሊኖርበት ይችላል። ብዙዎቹ በጣም ውስብስቦች ናቸው፣ ማስረጃም ለማግኘት የሚያስቸግሩ ናቸው እና ሌላ ብዙ ያልሆነ ነገር ውስጥ ነው የምናመጣው። ምናልባት ከሀገር ህልውናም ጋር የተገናኙ ናቸው ብሎ የሚታዩበት ሁኔታ ሊኖር ይችላል እና ወደዛም የሚሄዱ አይመስለኝም። አሁን የቀረበውን ክስ እንዳየ ነው በዚሁ በሰሞኑ ጥፋት ላይ ተኮረ ነው። እሱም ቢሆን ግን ቀላል አይደለም፣ በጣም ከባድ ጥፋት ነው።
በጣም በጣም ወደ ክልሉ ልውሰድህ። አኗኗር ዘዴ እንግዲህ የአፋር፣ የሶማሌ፣ ጋምቤላ እነዚህ ጎሳዊ ስርዓት ያላቸው በጎሳዊ ባህላዊ ጎሳና በባህላዊ ስርዓት የሚተዳደሩና የሚሰማሙ ናቸው እና እነዚህን ነገሮች ስትመለከት በተለይ የሶማሌን ክልልና ርዕሰ መስተዳድሩን ስትመለከት እንዴት ነው እነዚህ ነገሮች አሁን ልብ ዛሬም ትላንትና የሚያዩቸው በሶሻል ሚዲያ የተጻፉ የተነገሩ አሉ እና እነዚህን አካተህ ምን አይነት ችግር ሊፈጥር ይችላል ወይም ደግሞ ምን አይነት ተጽዕኖ ይኖረ አሉታዊና አዎንታዊ ሁኔታዎችን እንዴት አድርገህ ታያቸዋለህ? እዛ አካባቢ ይህን መሰረት አድርገን
እንግዲህ እነዚህ በወንጀል የተጠረጠሩ ከፍተኛ ወንጀሉ ተፈጽሟል፣ በዛ ወንጀል የተጠረጠሩ ከፍተኛ የመንግስት ኃላፊዎች ለህግ መቅረባቸው አስፈላጊ ነው። ይሄ የህግ የበላይነት ጥያቄ ነው። ባለስልጣኑ ስለሆኑ ብለን ልትተዋቸው አስ የህግ የበላይነት በማንም ነው መጣት የለበት፣ ሁሉም ሰው ከህግ ፊት እኩል ነው። ስለዚህ የህግ የበላይነትን ለማስከበር መንግስት ያለውን ቁርጠኝነት ያሳያል እና ተገቢ ነው። የህግ የበላይነት ከሌለ ዴሞክራሲ የሚባለው ነገር የለም፣ መብትና ነጻነት የሚባለው ነገር የለም። በአጠቃላይ ስርዓት አልበኝነት ስለሆነ የሚሰፍ ነው። በስርዓት አልበኝነት ደግሞ አገር ልትኖር ስለማትችል የእያንዳንዱ ሰው እጣ ፈንታ በአጋጣሚዎች የሚወሰን ነው። በቃ ነገ ምን ልትሆን እንደምትችል አታውቅም። በቃ አሁንና እዚህም ብቻ እንድትኖር ነው የሚያደርገና እንደዚህ ብሎ ደግሞ ሀገር የለም። ስለዚህ የህግ የበላይነት ላይ አለመደራደር ጥሩ ነው። በተለይ የህግ የበላይነትን ማስከበር ባህል ማድረግ ሰዎች በሙሉ በህግ ፊት በህግ እንዲኖሩ የማድረግ በህግ ስርዓት ስር የመተዳደርን የሀገሪቷን ባህል ማሳደግ በራሱ አስፈላጊ ነገር ነው። ስለዚህ ከዚህ አንጻር ተገቢ ነው። ሌላ አማራጭ የለም። ይሁን እንጂ አንተ ቅድም እንዳነሳህልኝ የሶማሌ ሌሎችም የሶማሌም የአፋርም ወደ የጋምቤላ አካባቢ ደረጃው መጠን ይለያያል እንጂ ጎሳዊ ማህበረሰቦች ናቸው። ይሄ በፈረንጆቹ ሶሲዮሎጂስቶቹ ትራይባል የሚሉ ትራይባል ሶሳይቲ ነው የሚሏቸው እና ይሄ ትራይባል ወይም ጎሳዊ ማህበረሰብ ውስጥ ምን አለ፣ በተለይ በሶማሌ እና በአፋር ደግሞ በጣም ጥብቅ ነው ይሄ የጎሳዊ ትስስሩ። የበላዩ ህግ አይደለም የመንግስት ህግ፣ የክልሉም የሆነ የፌዴራል መንግስት ህግ አይደለም የበላዩ። የበላዩ ጎሳው ነው፣ የአንድ ሰው አባል የሆነበት ጎሳ ነው። እያንዳንዱ የጎሳ አባል ታማኝነቱ ለህግና ለመንግስት አይደለም፣ ለዛ ለጎሳው ነው። ጎሳዬ ትክክል ነው ትክክል አይደለም የሚባል ነገር የለም። ታማኝነቱ የማይጠየቅ ነው። አንድ የጎሳ አባል ጥቃት ከደረሰበት በገዛ ጥፋቱ ነው እንደዚህ ሆነው ያኛው ተሳስቶ ነው ሊጎዳው አስቦ አይደለም የሚባል ነገር የለም። በቃ የጎሳ ሰው ተነቅቷል፣ ይሄንን መበቀል አለብን፣ ይህንን ነገር መቃወም አለብህ፣ ቂም ይዘህ ረጅም ጊዜ ትኖራለህ። ይሄ በዚህ መንገድ ነው የሚጠባበቁ እና እንደ ጫቅ የጎሳ ማህበረሰብ እና ማአት ጉሳ ማህበረሰቦች እንደያዘ ደግሞ አንድ ሌላ ግዙ ትልቅ ማህበረሰብ የሚኖርሽ በዚህ መንገድ በመጠባበቅ ነው። ይሄ ነው ስርዓታቸው። ግን በእያንዳንዱ ጎሳ ውስጥ ደግሞ አንድ ሌላ ስርዓት የችሎት ስርዓቶች ምናምኖች አሉ። ግን በአጠቃላይ ከትልቅ ማህበረሰብ ውስጥ ሲሆኑ የበጎሳ ታማኝነት ነው የሚኖሩት። እና ይሄ የበላይ በሆነበት ማህበረሰብ ውስጥ የኢትዮጵያ ሶማሌ ማህበረሰብ ውስጥ አብድሌና ሌሎች ከፍተኛ የመንግስት ባለስልጣናት በቁጥጥር ስር መዋላቸው ያ የእነሱን ጎሳ አይ ህግ ስለተላለፈ ነው ብለው ጉዳዩን በጸጋ ይቀበሉታል ብሎ ማሰብ ስህተት፣ አይቀበሉትም። አብዲ ለእነሱ የእነሱ ጎሳ ሰው ነው። የእነሱ ጎሳ ሰው ደግሞ በማንኛውም በሌላ አጎራባች ጎሳ የሚሆን ከሌላም ቦታ የመጣ ይሁን የፌዴራል መንግስት ይሁን ማንም መነካት የለበትም። ሲነካ ይከፋቸዋል፣ ሲነካ ይቃወማሉ፣ ሲነካ ያንን ነካ ያሉትም ያጠቃሉ። ይሄ የማህበረሰቡ ባህሪ ነው እና ይሄንን አሁን በአንድ ጊዜ መለወጥ አትችልም። እና ጎሳዊ ማህበረሰብ ውስጥ የህግ የበላይነትን ማስከበር በራሱ ከባድ ነው። የህግ የበላይነት ሳይሆን ያለው የጎሳዊ የበላይነት። እና ከዚህ አንጻር ስናየው ተቃውሞዎች ሊነሱ ይችላሉ። ሁሉም ሰው እንደ አዝልና ሌሎችም ተሳስተዋል እኮ እንደ ህግ አጥፍተዋል፣ ህግ ካጠፋ ደግሞ ሰው እኮ መጠየቅ አለበት ብለው ሌላ አካባቢ ያለው ሰው፣ አዲስ አበባ ያለው ሰው፣ ሌሎች ክልሎች ውስጥ ያለው ሰው እንደተቀበለው ይቀበሉታል ብሎ ማሰብ ስህተት ነው። ስለዚህ ተቃውሞዎች ሊኖሩ ይችላሉ። እነሱን ለማፈን የሚወሰድ እርምጃ ሌላ ተቃውሞና ቂም ሊፈጥር ይችላል። ከዚህ በተጨማሪ ከዚህ ጎሳዊ ከማህበረሰብ ከመሆኑ ጋር በተገናኘ ደግሞ በህግ አይደለም፣ በአብዛኛው በህግ አይደለም እነዚህ ሰዎች የምታስተዳድራቸው እነዚህ ማህበረሰቦች ለህግ አስፈጻሚ እና ለህግ አስከባሪ ሳይሆን ለጎሳቸው መሪ፣ ለምሳሌ ለኡጋዞች፣ ለጎሳ መሪዎች፣ ለእነዚህ ነው ታማኝነታቸው። ስለዚህ ህግም ስታስከብር ቢሆን ህጉን በእነሱ በኩል ነው የምታስከብረው። እነሱ ደግሞ ይሄንን እንዲያስፈጽሙ እንትን የላቸውም፣ ደሞዝ የላቸውም። ትራይባቸው ውስጥ ነው፣ በጎሳቸው ውስጥ ነው የሚኖሩት። ከመንግስት ጋር በሚኖራቸው ግንኙነት የሆነ የጥቅም ግንኙነት ይፈጠራል። ይህን የምትፈልገውን ነገር እንዲያደርጉልህ ህግን ለማስከበር ተብሎ የሆነ ጥቅማ ጥቅም ይሰጣቸዋል። ለምሳሌ በደርግ ጊዜ ለኢሳ፣ ለሶማሌ፣ ለተለያዩ ኦጋዞች፣ ለአፋር ኦጋዞች ኦፊሻሊ ኢንትሜሽን ብራይብ አይደለም፣ ጎሳዎቹ ግን መንግስት እንደሚፈልገው ህግን እንዲጠብቁ ጸጉረ ልውጦችን እንዲከታተሉ ጉቦ ተብሎ ሳይሆን ጥቅም ይሰጣቸዋል። ስኳር ነው የሚሰጣቸው። በጣም በብዛት ሰው በመኪና እየተጫነ የሚሄደው በዚህ ነው በር የሚያዙት። አሁንም እዛ ክልል ውስጥ እዚህ ጎሳዊ ማህበረሰብ ውስጥ ህግን ለማስከበር ለኡጋዞች እና ለጎሳ መሪዎች ይሄ አልተደረገም ብላ ትጠብቅ ተደርጎ ሊሆን ይችላል። እና አሁን ከአብድሌ ጋር ነው እንግዲህ ግንኙነት የነበራቸው። ይሄ ሊቋረጥ ይችላል። ይሄ ሲቋረጥ እነሱ አጠፋን ብለው አይደለም የሚያስቡት፣ እንደ ብራይብም አይደለም። ስፍ እየሰራ ነው፣ ህግ እያስከበረ ነው። ምንድን ነው የጠፋው? ስታንድ አይኖር አድርገናል። ሰዎች ከአርብቶ አደርነት ወደ ከፊል አርሶ አደርነት እንዲመጡ አድርገናል። መስኖ እንዲሰሩ እያደረግን ነው። ለዚህ ነው ስኳር እንዲሆን ብር ሲሰጠን የነበረው፣ ስብሰባ እየተጠሩ ሆቴል ሲያድሩ የነበረው፣ እንደ ስርዓታቸው እንደሚጠይቀው ሲደረግላቸው የነበረው። ስለዚህ እንደ ጥፋት አያዩትም። ይሄንን ጥቅም የጥቅሙ መቅረት እንደ ጉዳት ሊያዩትና ለተቃውሞ ሊነሱ ይችላል። እና አሁን ባልኩ ሁለት ምክንያት ያው ከጎሳዊ ከመሆኑ ጋር የተያያዘ ነው፣ ተቃውሞዎች ሊነሱ ይችላሉ። ይሄ መጠበቅ አለበት። አሁን ቅድም አንተም እንደነገርከኝ ሰሞኑን ጸጥ አላለም። ወዲያውኑ አሁን በሰሞኑ ወደዚህ ወደ ኦሮሚያ አካባቢ ሄዱ የማጥቃት ሙከራዎች ተደርገዋል። ይህንን የማጥቃት ሙከራ ለመመለስ ግጭቶች ተፈጥረዋል። እንግዲህ በዛም በዚህም በኩል ሰዎች ሞተዋል። የተቃውሞ ሰልፎች እንደነበሩ የሚያሳዩ መረጃዎች አሉ በተለያዩ አካባቢ የተለያዩ ከተሞች እና የአብዲሌንና የእነሱን ቡድን መታሰር ህገወጦች ናቸው ብሎ የሚደግፈውን ያለው ያህል የሚቃወም መኖሩን ማሰብ ተገቢ ነው። ለምሳሌ አደራጅተው ተንቀሳቀሳቸው የነበሩት ወጣቶች ሰራዊቱ ውስጥ ራሱ ያለው አደረጃጀት ብታፈር ሰው ይህንን ሰራዊት እኮ የሶማሊያ አካባቢ በመልሶ ሄደ ተደራጅ ተመታጠቅ ምንም የሚያስቸግርበት አይደለም። እና ብዙ ጠጥ ይላል በአንድ ጊዜ ብሎ መውሰድ ከባድ ነው።
በነገራችን ላይ ወደዚህ እየመጣሁኝ እያለሁኝ የልዩ ፖሊሱ የሶማሌ ክልል ልዩ ፖሊስ አዛዥ የነበረ ሰራዊቱን ይዞ ወደ ጫካ ገብቷል የሚልም አንብቤ ነው የወጣሁት። እና እነዚህ አይተህ የተማረው የክልሉ የተማረው ኃይል በጣም አነስተኛ መሆኑን ጨምርና እነሱን ከእነሱ ጋር አንድ ላይ አድርጎ መንግስት ምን አይነት ጥንቃቄ ነው ማድረግ ያለበት?
ጉዳዩ ይሄ ነገር ባለበት ሁኔታ ዝም ብለህ ሌላ ህግ ሰዎች በህግ በተጣሰ ህግና በመንግስት እንደሚኖርበት አካባቢ መሳሪያ ይዘህና ፖሊስ አሰልፈህ ዝም ብለህ ዘውግና ብትገባ ነገሮችን አንድ ግጭት እዚሁ ጋር ትፈጥራለህ። እየተቀቃን ነው የሚል ከአንድ አካባቢ ወደ ሌላ አካባቢ ሊሰፋና ለአንድ ጊዜ ብቻ ሳይሆን ለዘለቄታውም ቂም ሊያስይዝ አካባቢውን ሰላምና መረጋጋት የራቀው መንግስት በፍጹም ሊያስተዳድረው በማይችልበት ሁኔታ ከመንግስት ተቃራኒ ሆነው የሚቆም ሰፊ ማህበረሰብ ልትፈጥር የምችልበት እድል ስላለ ይሄ እንዳይሆን በከፍተኛ ጥንቃቄ እያንዳንዱ ጉዳይ ኡጋዞቹ የጎሳ መሪዎቹ በሚስማሙበት ለምሳሌ ባለፈው መጥተው ነበር አዲስ አበባ ሄዱ ሁሉም መጥተዋል ብለ አሳስ ሁሉም የኡጋዞችና የጎሳ መሪዎች የሃይማኖት አባቶች መጥተዋል ብለ አሳስ ይሄ ነገር መሆኑን የሚደግፉ ናቸው በአብዛኛው ሊሆን የሚችሉ ያልመጡ ብዙ እንዳሉ ማሰብ ያስፈልጋል። እነዚህንም ጭምር አካታች አሁን መፍትሄው ከአግላይነት ይልቅ የእሱ ቡድን ነበር ከእሱ ይጠቀም ነበር የምትለውንም ጭምር ታሳቢ ያደረገ የመፍትሄው አካል ያደረገ አካታች መንገዶችን ነበር እንደዚህ ሲያደርጉ የነበሩ ናቸው። ከአብዱሌ ጋር ተመሳጥሮ ልዩ ጥቅም ሲያገኙ የነበሩ ናቸው። እንደዚህ ተደራጅተው ሲያጠቁ የነበሩ ናቸው እያል መግፋት ወደ መፍትሄ አይወስድም። አቃፊ እና የመፍትሄው አካል የማድረግ በጣም በጥንቃቄ የሚሰራ መሆን አለበት። አለበለዚያ የህግ የበላይነት ማስከበሩ መልካም ሆኖ ሳለ ያልጠበቅናቸው ጉዳቶች ደግሞ ይመጡብናል እና ምንም መጎዳት አንፈልግም። ሰልችቶናል። በተለይ ግጭት የግጭት ወሬ ሰልችቶናል። በጣም
ያለፉ ሶስት አመት በደንበኛል በሽበሻ ላይ የነበረው የአጎራባች ሶማሌም ያሉ የአልሻባብ ተዋጊዎችም ይሄን እድል ሊጠቀሙበት ይችላሉ። እሱን ታሳቢ አድርገን ያልከው እሺ ጥሩ። ሌላው ሉሰድ የሰሞኑ አጀንዳ በተለያየ መልኩ የኢህአደግ ጉባኤ ይካሄዳል ብለን እየጠበቅን ነበር። አሁን እንደምናየው በወቅቱ የሚካሄድ መስሏል ታየኝም ነው አሁን ስመለከተው። እርግጥ የትግራይ ክልል የህወሓት ጉባኤውን ጨርሷል። ሌሎችም እንደዚሁ የደቡብን አልሰማሁኝም ገና የኦሮሚያ ክልል ኦፒዲዮም ጨርሷል ወይ ጀምሯል?
መግለጫውን አላየንም እንጂ ጀሃይ ሳይጀምራል ካለ
ግን አሁን በመግለጫም በምንም ሆኖ ይወጣና ትንሽ ሰውን የሰውን ቀልብ እየሳበው ከአመራሮች እርስ በርስ መጋጨት እንተውና ለጊዜው ከወጣው መግለጫዎች ላይ ስንመለከት በኤደን ጎልቶ ወጥቷል። በኤደን መግለጫዎች ለብዙ ሰዎች አነጋጋሪም ሆኖ ተሰንብቷልና ከዛው እስቲ ከመግለጫው እንነሳና ዋና ዋና የምትላቸው አንድ ይሄ ነው ሁለት ብለህ እና ከዛ በኋላ እየነቀስን እናወጣቸዋል። ምንድነው የያዘው መግለጫው?
እሺ ወደ ይዘት ላይ የተለመዱ ይዘቶች አሉ። ዲሞክራሲ ለማስፈን የሚሉ ነገሮች አሉ። ግን የአሁኑ መግለጫ ቀደም ሲል ከነበሩት ለየት ያሉ ነገሮች አይገነበታል። ሲሰራበት የነበረውን ፕሮግራም እና መተዳደሪያ ደንብ ሁሉ የማሻሻል አቅጣጫን አስቀምጧል። እንግዲህ መተዳደሪያ ደንብ ያው የዲሲፕሊኖች ናቸው። የብዙ የፖለቲካ ፓርቲዎች እና ተቋማት ተመሳሳይ ነው የሚሆነው። ፕሮግራም የሚለው ነገር ግን ከሪዮት ዓለም እንደሚሄድ ነው። የአንድ ፓርቲ ፕሮግራም ማለት ሪዮት ዓለምን ማለት ስለሆነ ይህንን ማሻሻል ከዚህ በፊት በኢህአድግ ውስጥ ያልተለመደ ነው። አብዮታዊ ዴሞክራሲን ለልማታዊ ዲሞክራሲ ብቻ ይዞ የሚጓዝ ነበርና አሁን በአደን ውስጥ ይሄ ተቀይቷል የሚል ነገር ፈጥቶብናል። ሌላ የወሰን ጉዳይ የክልሎች አወሳሰን ጉዳይ ተነስቷል። እንግዲህ ይሄን ከዚህ በፊት ተጠይቆ የማያውቅ ነገር ነው። ሌላ ህገ መንግስት የማሻሻል ሐሳብ ቀርቦበታል። አጣጭ እንዳጣጭ ተቀመጠ ነው። ሌላ የህገ መንግስት የህግ የበላይነት ይከበር የሚለው የተለመደ ነገር ነው። የግለሰብና የቡድን መብቶችን የሚመለከት ነገር ቀርቧል። እንግዲህ ዋና ዋናዎቹ ትኩረት የሳቡትና ከተለመደ ውጪ ናቸው የምንላቸው እነዚህ ናቸው።
እስቲ በተራ እናንሳቸው። ግማሹ የሬዮት ዓለም የፓርቲ ማለት የያደግን አመለካከት እና አቋም ሊፈትሽ የሚችል ነው። ሌሎቹ ግን ህገ መንግስት ላይ ትኩረት ያላቸው ነው። በተለይ የወሰንን በተመለከተ የማነው የግለሰብ እና የቡድን መብት የምትመለከት እነዚህ በሙሉ የግለሰብ እና የቡድን መብት ብዙ ጊዜ ከፌደራልም ሆነ ከክልል መንግስት የመንግስታቱ የመንግስቶቹ በስራ ላይ አለማዋል ነው እንጂ ችግር የለበትም። መስራት ተግባራዊነቱን እናጠናክራለን ቢሉኝ ይሻለኛል እንደ ጥያቄ አድርገው ተሽ ከመሄድ የሚለው ላይ ደርሻለሁ። እኔ ካነበብኩት ነው ካገኘሁት ነገር ግን ወደ እንትኑ እንግባ፣ ወደ ክልል እንሂድ።
በአጠቃላይ ነገሩትን
ስትመለከተው የክልልን በተመለከተ ጥያቄ የነሱ ጥያቄ ማንሳት ብቻ ሳይሆን መግለጫውን ተከትሎ የወጡ አንዳንድ ነገሮችን ስትመለከት አንተም የጠየቀው ሰው ሊኖር ይችላል። ምንድን ነው ያገኘው? ምን ለማለት ነው የተፈለገው እዛ ላይ? ምክንያቱም የክልል የወሰን ጉዳይ በጣም ከባድ ነገር ይመስለኛል ከህገ መንግስቱ አኳያ። እሱ ላይ ነው ያለው ነገር።
አሁን እንግዲህ መጀመሪያ ያነሳሁልህ ነገር ዋና ዋናዎቹ አሁን ጥያቄ ያስነሱት የፓርቲ ፕሮግራም ነው ጥያቄ ተነስቷል። ይሄ አይዲዮሎጂ ማለት ነው። የክልሎች በተለይ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አባላት የሆኑ ክልሎች አከላለል በህዝቦች እውነተኛ ፍላጎትና ንቁ ተሳትፎ ብዝሃነትና ሀገራዊ አንድነትን በሚያጠናክር የሚል ብዙም ያልገባ ግን አዲስ አከላለል ያስፈልጋል የሚል ነገር ቀርቦበታል።
እሱ ላይ ልጨምርልህ
ነው። ሌላ ህገ መንግስታዊ ፋክተር አንድ ልንት ልበል እንደዚህ እና ከዛ ከአንድ ክፍለ ከሩብ ክፍለ ዘመን በላይ የቆዩ የህገ መንግስት አንቀጾች ብለዋል። እንግዲህ አሁን አይዲዮሎጂ ማሻሻል አይሻሻልም ማለት አይደለም። አይዲዮሎጂ የመጽሐፍ ቅዱስ ቃል አይደለም። ይሻሻላል ግን ይሄ እንደ ግንባር ኢህአዴግ ግንባር ነው እና በአዴን የግንባሩ አባል ይሄ የአይዲዮሎጂ እንግዲህ ግንባር ስትመሰርት በአይዲዮሎጂ ነው። በአይዲዮሎጂ ካልተመሳሰልክ ግንባር መመስረት ምንም ትርጉም አይኖረውም። የብዙዎቹ የእኛ ሀገር ፓርቲዎች ግንባርነት እያለ አራምባና ቆቦ የሆኑ ግማሹ አህዳዊ ስራ አስፈላጊ የሆነ ግማሹ ፌዴራሊዝምን የሚደግፍ ግማሹ ብሔር ተኮር ግማሹ ደግሞ እንደ ብሔር የሚባሉ ስሙን የሚል እየሆኑ እየተደራጁ ሲፈርሱ አይተናል። ግማሹ ሊበራል ግማሹ ሶሻል ዲሞክራሲ የሚሆነ እና እንግዲህ የፕሮግራም ለውጥ ካመጣ የአይዲዮሎጂ ለውጥ ካመጣ ብአዴን ሌሎቹም በተመሳሳይ መልኩ ይህን የአይዲዮሎጂ ለውጥ ካልተቀበሉ ወይ ብአዴን ከግንባር ውስጥ ይወጣል ወይ ደግሞ የግንባሩ አጠቃላይ መኖር ጥያቄ ውስጥ ይወድቃል። እና ግንባር ስለሆነ ይሄን የፕሮግራም ለውጥ ሲያመጣ ኢህአዴግ ውስጥ አንድ የተነሳው ጥያቄ ኢህአዴግ ውስጥ ይቀጥላል ወይ የሚለውን ጥያቄ ነው አሁን የሚነሳው። እና ብዙ ሰዎች እንደምናውቀው ደግሞ በተለይ ከሪዮታ ለማንጻት የቀሩት ሁሉም በብሔር ላይ የተደራጁ ናቸው። ግን ኦፒዲዮም ቢሆን የደቡብ የደህደንም ቢሆን ህወሓትም ቢሆን በተለይ በብሔር ብሔረሰብ ጥያቄ ላይ አይደራደሩም። አንዱ የኢፒአርዲኤፍ የአይዲዮሎጂ መሰረት ይሄ ነው። ከዛ በኋላ የመሬት ጥያቄ እንዴት የሚያዩት አሁን ለምሳሌ የኦሮሚያ ደቡቦችን በተለይ በጣም ሲሪየስ ነው የማውቀው ከማንነት ጥያቄ ጋር ነው የሚያቆራኝ። መሬትን ይሄ የማንነታችንን በህግ እውቅና አጣንበት ያሉት ዘመን ላይ መሬታቸው ነበር በኃይል ተይዞ የነበረበትና መሬት የሚሸጥ የሚለወጥ ማንም የሚይዘው ከሆነ አይደንቲቲያችን ማንነታችንን ላይ ስጋት ይፈጥርብናል የሚል ነገር ስላላቸው አሁን ባለው ሁኔታ አይደራደሩም። እንግዲህ ሌላ የልማታዊ መንግስት የሚለውም አየ ናሽናሊስቶች ብሄር ተኮር ስለሆኑና የግለሰብ መብት ማክበር ህገ መንግስታዊ ሆኖ ሳለ በጣም የቡድን መብት ላይ ስለሚያተኩሩ ሶሻል ዴሞክራቶች ወደ መሆኑ ነው የሚያዘነብሉ። እና ሶስቱ ድርጅቶች አይዲዮሎጂያቸውን መለወጥ በጣም ይከብዳቸዋል። ስለዚህ ለባዕዴን ቀጣዩ ከእንደ ኢህአዴግ የመቀጠሉ ነገር ጥያቄ ላይ የሚተሆነ ነው። እንግዲህ ከብዙ ሰዎች ጋር በዚህ ጉዳይ ላይ ተወያይቼ ነበር። ሌላ ጥያቄ ያስነሳው ደግሞ ከዚህ አኳያ ምንድን ነው የፌዴራል ዲሞክራሲያዊ ሪፐብሊክ መንግስት አባላት የሆኑ ክልሎች አከላለል ህዝቦች እውነተኛ ፍላጎትና ንቁ ተሳትፎ ይላል። አሁን ህዝቡ ለምሳሌ ኦሮሚያ ብትሄድ ይህንን አከላለል ከኔ ፍቃድ ውጭ የተከመነ ነው ተጭኖብኛል እያለ አይደለም። እርግጥ ክሌሞች አሉ ሁሉም አካባቢ ወሰን ይሄ እኮ ልፍ ብሎ የኔ ነው። ለምሳሌ ኦሮሚያ ውስጥ ብዙ ማላንጫጭትም እንጂ ካርታዎችን በደንብ ስታያቸውንም ሁሉ መሸናቅጠኝና የሚሰጋበት ነገር ነው። አሁን በነ ጊዜ የመጣውን ካርታ ብታየው ብዙ ክሌሞች ነው ያለ።
በጣም
በደቡብ በኩል እስከ ቡይ ድረስ መሬት ይጠይቃሉ። በዚህ ደብረ ብርሃን በኩል በጣም ወደ ደብረ ብርሃን ተጠይቃሉ። በሌሎችም አካባቢዎች እንደዚህ አለ። እና ከዚህ የተለየ ይሄ ፌዴራላዊ ስርዓቱ በኦሮሞነት መካለለ ትክክል አይደለም የሚል የለም። ሲዳማም ጋር ብትሄድ እንደዚህ የሚለም፣ ትግራይም ጋር ብትሄድ እንደዚህ የሚለም። የደቡቦቹ በሙሉ የአስተዳደር አወቃቀፍ ዞን ልሁን የሚል ጥያቄና በተወሰነ ደረጃ ወሰን ከማንሳት ያለፈ በብሔር መከለለ ፈቃደኛ ያልሆንኩበት ነው የሚልበት ነገር የለም። እና በዚህ ላይ ጥያቄዎች ቢኖሩ እንኳን ልዩ እንደ አቋም የምትይዘው ነገር ሳይሆን ህገ መንግስት ይከበር ነው። ለምሳሌ የአንድ ከቢኔሬ ተነጥይ ከቢኔሬ ጋር መቀላቀል ስችል ከሌላ ጋር ተቀላቅያለሁ የሚል ካለ ይህን ጥያቄ አቅርቦ የሚፈታበት ህገ መንግስታዊ መንገድ አለ። ህገ መንግስቱ እነዚህ አይነት ጥያቄ ሲነሱ እንደሚችል ያውቃል። ከዛ ውጭ ደግሞ ወሰን ያልፎብኛል እዚህ ድረስ እኮ የኔ ነው የምትልም ከሆነ በክልሎች መካከል እኛ እስከ ፌዴራል መንግስት የሚፈታበት መንገድ አለ። አሁን ደቡብ ውስጥ በአብዛኛው እንደሚያጋጥመው ያከላለል እኔ ዞን ነው መሆን ያለብኝ በወረዳ ሆኜ በዚህኛው ዞን ውስጥ መሆን የለብኝም የሚሉ ጥያቄዎችም የሚፈቱበት የክልልና የፌዴራል መንገድ አለ። ከዚህ ውጪ እንደገና ወሰን የሚያካልል ኮሚቴ ተቋቁሞ የትኛው ነው ወደ የትኛው የሚል ከሆነ ህገ መንግስቱ ወደ ጎን አስቀምጠን ስለሆነ አዲስ ግጭት ውስጥ ነው የምንገባው።
ሌላ ዛ
ምክንያቱም አሁን ያሉት ክሌሞቹን ወደ ፍጥጫ ነው የምትቀይራቸው በህግ ከመስራት ይልቅ። ለምን እዚህ ውስጥ መግባት እንደፈለገ ባደል ብዙ ሰው ጥያቄ ሆኖበታል።
እኔ እንደውም ከዛም አሁን ባልከው ዙሪያ ጨመር ላድርግልና ትላንትና በእሳት ሬዲዮ አዳምጫቸው ላቶ የድርጅቱ ዋና ጸሐፊ የፖለቲካና ዋና ጸሐፊ አቶ ማዕረጉ መሰለኝ ስማቸው፣ እርግጠኛ አይደለሁኝም ግን አቶ ማዕረጉ ግን ዋናው የድርጅቱ የፖለቲካ የድርጅቱ ጸሐፊ ናቸው፣ የፓርቲው ጸሐፊ ናቸው። እሳቸው ሲናገሩ ምንድን ያሉት አሁን ያለው ክልል በሽግግር መንግስት ጊዜ የተዋቀረ ስለነበረ የሽግግር መንግስቱ ያንን ይዞ ነው የተጓዘውና የአማራን ህዝብ ወክሎ የተዋቀረና የተከለለ አይደለም። ስለዚህ ይሄ ጥያቄ በደንብኛ እናነሳዋለን፣ አማራን አይወክልም የሚል ነው። በጣም አስደንጋጭ ነው። ምን ስትመለከቱ ስታዳምጡ ቀላል ይመስላል። በተለይ አሁን ባለው እዛ አካባቢ ባለው በመላው አማራ ድርጅት አመለካከትና ይሄ ደግሞ አማራ ግንባር አማራ አንድነት ንቅናቄ የሚባለው አዲስ የተመሰረተው በእነሱ አይን ስትመለከተው ትክክል ነው ትላለህ? ገባ? ምክንያቱም እነሱም እንትን የሚያደርገው አማራን ሳይወክል አማራን ሳያሳትፍ የተቀረጸ ህገ መንግስት አማራን ለመጉዳት የሚል ህዝበኝነት ህዝባዊነት ሳይሆን ህዝበኝነት ስሜትን ያንጸባረቀ ስለሆነ የብአዴን ሰውዬ ሲናገሩ እንደዛ ሲሉ እንዴ እንዘን ማዳምጠው ወንስ በአደንን የማቀው ነው አቋለው በየማስብ የነበረው
ምን የሚል ነው በአደንን
እንዴ? አዎ እሱን ነው የሚለው አጤኖብኛልና ይሄ ትልቅ ችግር ሊያመጣ የሚችል ነው። ከያደገም ጋራ የመቀጠሉ ህገ መንግስቱን ራሱን አይሻሻልም የሚል ነገር የለም። በነገራችን ላይ የማይሻሻል ነገር የለም ህገ መንግስቱ።
አዎ
ግን አሁን ባለው ሁኔታ ግን እንዴት አርጎ ሊያደርጉት ይችላሉ? አሁን የሰነዘርካቸው የኦሮሚያ ክልል ይሄኛው ሲመጣ ደግሞ ኦሮሚያ ክልል ደግሞ የሚጠይቀው ጥያቄ አለ። የአፋር ራሱ የሚጠይቀው ጥያቄ አለ። ብዙ ጊዜ የምንሰማቸው ነገሮች አሉ። እነዚህንስ አስተውሎታል ወይ ሲናገሩ ወይ እንደው መግለጫቸውን ሲያወጡ የሚለውን አጭቆኛ አንተ እንዴት እንዳየው አላውቅም። እስቲ ከሱ ላይ አሁን እንግዲህ አሁን
የሽግግር መንግስቱ ስራ አዎ ህገ መንግስቱን መቅረጽ ብቻ ሳይሆን ወሰን ማካለል የሚሰራው ነው። አሁን አማራ ክልል የለውም ማለት አይቻልም። ይህን ነገር ያካለለው የምክር ቤቱ ነው። የሽግግር መንግስቱ የተቃዋሚ ኃይሎች ምክር ቤት ነበር። ሁሉም ተቃዋሚ ሲሳተፍበት እዛ ውስጥ ብአዴን ራሱ ነበር እኮ ያኔ ማነው
ኢትዮጵያ
ማንደሞ ነው ተጠቅሞ አው ኢትዮጵያ ኢዲን ሆኖ ነበር። ያ ከዛ ከኢህአዴግ ውስጥ የሆኑ ሰዎች ለምሳሌ ያካለሉ ሰዎች ኦነጎች ነበሩ። ኢህአዴግ ሰዎች ነበሩ። ኢህአዴግ ደግሞ ሲወክል ኢህአዴግ መቀመጫ የወሰደው በምክር ቤቱ በእያንዳንዱ ፓርቲ ስለነበረ በእያንዳንዱ ውስጥ ባለው ድርጅት ስለነበረ የአማራውም የኦፒዲዮም ተወካይ ነበር። ሌሎችም ምክር ቤት ውስጥ የነበሩ የደቡብ ፓርቲዎችም በሙሉ የተካተቱበት ኮሚቴ ተቋቁሞ ነው። እርግጥ ሰብሳቢው ማነው የሚል ከሆነ ጥያቄው ሰብሳቢው ከኦነግ ነበረ። የኦነግ ሰው ነበረ ሰብሳቢ አቶ ያኢ አቶ ማን እንደሱ ብቻ የኦነግ ከመሆኑ ውጭ ሁሉም ነበረበት። ስለዚህ እዛ ምክር ቤት ውስጥ አማራን ወክሎ የነበረው ብአዴንም እያለበት አማራ ህዝብ ውክልና አልነበረውም የሚለውን ጥያቄ ማንሳቱ አሁን እንደ መብት ማንሳቱን እየተቃወምኩ አይደለም፣ ትክክል ነው። ግን ከዚህ አኳያ ሲታይስ እኔ አልነበርኩም። ቢያንስ እኔ አሁን አማራን ክልል እያስተዳደረ ነው። ያን ጊዜም አማራን ህዝብ ወክሎ ነው የነበረው። አሁንም አማራን እያስተዳደረ ነው። ቢያንስ እሱ ስለነበረበት አማራ ወክሎ ስለሰራው አማራ ህዝብ አንድም ውክልና ሳይኖረው የተደረገ ነው ብሎ አፉ ሞልቶ መናገሩ ትንሽ ከራሱ አቋም ይልቅ ሌሎች ሰዎች የሌሎችን እየበዛበት የመጣበትን ድምፅ ሽሽት ህዝቡ ላይ የመጣውን አመለካከት የመከተል እውነትን የራሱን አቋም ሳይሆን የመነዳት ነገር ይታያል። ይሄ ስጋቴን ለመግለጽ እንጂ እዛ አቋምማ ከኢህአዴግ ውስጥ ወጥቶ የለም። እንደውም ኢትዮጵያ የምትባለው ነገር እኮ እንደነ ግንቦት ሰባት የምን የኤትኒክ ፌዴራሊዝም ነው? ከፈለጋችሁ በወንዝና በተራራ ሊሆን ይችላል እኮ እንደ አቋም መብት ነው። ግን እንደ ኢህአዴግ ሆኖ ይህንን ሲያነሳው ነው። ሌላ ያው ቅድም አንተ እንዳልኩ የህገ መንግስት ማሻሻያ አንስቷል። ህገ መንግስቱ አይሻሻልም የሚል ማንም ነበር። እንግዲህ ከህገ መንግስቱ ውስጥ ባለፉት አመታት ያስቸገሩና መሻሻል ለምሳሌ አሁን አንቀጽ 39 ሲያነሱ ነበር። አንቀጽ 39 ሀገሪቷን ይበታትናል ሲሉ ነበር የነበረ። የሚገርም ግን እያደረ የመገንጠል ጥያቄ እየጠረ ነው የመጣው። አንቀጽ 39 መጀመሪያ አንቀጽ 39 ሳይኖርም በፊት በትግል ወቅት የመገንጠል ጥያቄዎች ነበሩ። ወዲያውኑ አንቀጽ የሽግግር መንግስቱ ጊዜ ውስጥ የ ጥያቄዎች ነበሩ። ህገ መንግስቱን ስራ ላይ በዋለበት ጊዜ እነዚህ ጥያቄዎች ነበሩ። በኋላ ግን በትጥቅ ትግል ላይ ያሉት መጀመሪያ የመገንጠል ጥያቄ የነበራቸው እነ ኦነግ ጭምር ይህን ጥያቄ ያነሱ እና እንግዲህ ብዙዎቹ ግን አሁንም እዛው ጋር ቀርተው አሁንም የመገንጠል አደጋ ያመጣብናል ያሉ የለም። እሱ ስለኖረ ወደ መገንጠል አልሄድም እያደረ እንደውም እየጠፋ ነው። አሁን ኢትዮጵያ ውስጥ የመገንጠል ስጋት የለም። የመገንጠል ስጋት ሳይሆን ያለው
የመብት
የዴሞክራሲ ጥያቄ ነው። ፌዴራሊዝም በጣም ዴሞክራሲ ይፈልጋል። ፌዴራሊዝም ያለ ዴሞክራሲ
ሊሰራ አይችልም፣
እውን ሊሆን አይችልም። አዎ ፌዴራሊዝም ህገ መንግስቱ ለክልሎች የሰጠው ስልጣንና ለፌዴራል መንግስቱ የሰጠው በግልጽ የተሰመረው ስልጣን ካልተከበረ በስተቀር ፌዴራሊዝሙ ይህን ሊሆን አይችልም። የነበሩ ችግሮች ፌዴራሊዝሙ የሚፈልገው ዴሞክራሲ እጦትና ክልሎች ሙሉ ስልጣን ማጣታቸው፣ በተለይ በገቢ አቅም የራሳቸውን ገቢ በማመንጨት አቅም በኢኮኖሚ ደካማ በመሆናቸው እና የፌዴራል መንግስት ላይ ጥገኛ መሆናቸው፣ እነዚህ ከፌዴራሊዝም መርህ ጋራ ትንሽ ሸሸት ያሉ ነገሮች ከመታየት ያለፈ አትሊስት ፌዴራሊዝም መሆኑን አንቀጽ 39 መኖሩን ስጋት አላመጣም። ከዚህ ውጭ ያሉት አንቀጾች እንዴትኛው እንደሆነ እንግዲህ ሲናገሩት በሰማ ጥሩ ነው፣ ግን እንደ አንቀጽ 39 ሀገሪቷን የሚበታተን አደጋ ያመጣል ብሎ በአዴን እንደ ወጣን የመጨረሻ እንዳንገረም ተግቻለሁ። ይህን ከሆነ በአዴን በራሱ ሳይሆን ለሌሎች እየተመራ ነው እንግዲህ ያደርገኛል። ጀኒንሊ
አንቀጽ 39ን አተኩሮ የተናገረ የለ። በቃ ይሄ የሰውዩ አነጋገር ክልልን በተመለከተ ሲናገር የህገ መንግስቱን ጋራ መሄድ ማሄድ፣ ሁለተኛ ነገር ደግሞ ከኢህአደግ አካሄድ ጋራ አብሮ የሰራው ያቋቋመው ጋራ የማይስማሙብኝ ነገሮች እየሆኑ ቢመጣልና እንደዚህ ነበር ወይ ወደሚለው ነገር ነው። እርግጥ ክልሉ ችግር አለበት። አሁን ሁሉም አፍጦ ግንቦት 7 መጥቷል። ግንቦት 7 ከሰማያዊ ፓርቲ ጋራ መጥቷል።
አዎ ፈተና ወስዶበታል። ባዴን አጣለው የመመረጥ ድሉ በጣም ነው ልፋስ
በጣም የኦፒዲዮንም በዛው መጠን ኦፒዲዮም ያን ያህል ችግር ነው ያለበት በክልሉና
ኦፒዲዮም ያው ነው አለበት።
እና ይሄ የህዝበኝነት አመለካከት ሂደቱ ግን እንትን አያደርገኝም። የማን ነው የፕሮግራም መቀየር የሚለው ፕሮግራሙ ራሱ ከኢህአደግ ርዕዮተ ዓለም ጋር የማይሄድ ከሆነም ችግር ሊያመጣበት ይችላል። ከኢህአደግ ጋር
ችግር ያመጣል።
የአርማ የሚባለው ነገር እኔ ምንም ችግር የለኝም። ሜዳ ላይ የነበርን
ጊዜ ችግር የለውም። አርማ መቼም ትቀይረዋል።
ምንም እንትን የለውም።
የቴክኒክ ጉዳይ
እሱ የቴክኒክ ጉዳይ ነው። ምንድን ነው የአርማው ምን ለማለት ይፈልጋል የሚለውን ነገር ነው እንግዲህ ወደፊት ሲገልጹ ልንመለከታቸው ምንትምናለው። ግን ሰፋ ያለ መግለጫ ስለሆነ አሁን የተጀመሩ በተለያየ ቦታ የሚሰጡ አስተያየቶች አሉ። እሱን ጠቅላላ አድርገን ምናልባት ቅዳሜ ተመልሰን እንመጣበታለን። ወደ ሌላ አጠር ባለመልኩ ወደ ሌላ ላጭር ቦታ
ሌላ እዚህ ጋር ግን አንድ ማንሳት የምፈልገው ነገር መግለጫው የህግ የበላይነት መከበር ለዲሞክራሲያዊ ግንባታ ወሳኝ እንደሆነ በአዴን በጥናት ያምናል ብሎ የህገ መንግስታዊ ተግባር እያወገዝን በእንዲህ አይነት ድርጊት ውስጥ ገብቶ የተገኘ ማንኛውም ቡድን ባለስልጣን እና ግለሰብ በሀገሪቱ ህግ በሚፈቅደው አኳኋን ለህግ ቀርቦ ተጠያቂ እንዲሆን በጥናት እንታገላለን ይላል። በጣም አሪፍ ነገር ነው።
በጣም
ግን ከዚህ አንጻር የአማራ ክልል ውስጥ ከሌሎቹ ጣት ከሚጠቀሙባቸው ባልተናነሰ የህግ የበላይነት ተሰር የጅምላ ፍርድ አለ አማራ ክልል ውስጥ። አሁን ሁለት ዓመት ሆነ መሰለኝ 2008 ክረምት ላይ ከ30,000 በላይ ሰዎች ከክልሉ ተፈናቅለዋል። ይሄ ህገ መንግስቱን የሚጻረረው ዜጎች የፈለጉበት ቦታ ሄደው መኖር ይችላሉ የሚለውን ሰዎች በህግ ሲጠየቁ አላየናቸውም። አማራ ክልል ውስጥ የንግድ እንቅስቃሴ እየተቋረጠ ነው። ወደ ከሌ ነው ልትሸጥ የምትወስደው እየተባለ መኪናዎች እየተቋረጡ እየተዘረፈ ነው። ይሄ ህገ መንግስታዊ አይደለም፣ የህግ ጥሰት ነው። ሰዎች ልክ ሻሸመኔ ላይ ከሆነ በማይተናነስ አሰቃቂ ሁኔታ በድንጋይ እየተወገሩ እየተገደሉ ነው። እና ከብአዴን ራሱ የሚያስተዳድረው የክልሉ መንግስት ራሱ ብአዴን ስለሆነ ከሱ ይጀምራ። አየህ አንድ ነገር ሌላው ጋር ያለ አስመስሎ አንተ ነጻ አድርገህ መናገር አይደለም፣ በማድረግ መጀመር ነው። 30,000 ሰዎች ያፈናቀሉትን በጅምላ ፍርድ ሰዎች የገደሉትን ትራንስፖርት ዘግተው የንግድ እንቅስቃሴ ያቋረጡትን ልክ ኦሮሚያ ውስጥ እንደሆነ ኦሮሚያ ውስጥ ከ500 በላይ ሰዎች ይዛል እንደሱ ይዘው ለፍርድ አቅርቦ ያሳየን ጥሩ ነው ያለው ነገር ግን ከራሱ ይጀምር።
አዎ የበቀደመታው ሁድለት አሁን ቡሬ ላይ አማራ ክልል ቡሬ ላይ አንድ ጸጉረ ልውጥ ነው ተብሎ በድንጋይ ወግረው ይሄ እኔ ለመናገርም እንደ ኢትዮጵያዊ ለመናገርም እየቀፈፈ ይመጣል። አሁን ለምን ለማንበብ ይከብደኛል፣ ለመናገርማ በጣም እያስቸገረ ይመጣል። እና ጥሩ ነው እንግዲህ ይህንንም ራሳቸውን ፈትሸው መሄድ መቻል አለባቸው። ባለችን ጥቂት ደቂቃ ስለ ትላንትና የጥቁር ገበያን ለመቆጣጠር ሙከራ ተደርጎ ነበርና 50,000 57,000 ዶላር ያዘን ብለው ሲሉ እኔ ዜና ባይሰሩት የሚል ነገር እና ወደ ኋላ መለሰኝ። የዛሬ 10 ዓመት ነው 8 ዓመት የሲሚንቶ ጥረት በነበረበት ጊዜ የሲሚንቶ ጥረት ሲሚንቶን ከውጭ ለማስገባት የዶላር አካውንት ካላችሁ ከውጭ ካላችሁ ገንዘብ ገዝታችሁ አምጡና መነገድ ትችላላችሁ፣ በነጻ ማስገባት ትችላላችሁ ተብለው ሁሉ ማስገባና ከሸጠ በኋላ ሲሸጠው ብር ብቻ ሆነበትና ዶላሩን ለመመነዘር ተፈልጎ እንደገና ጥቁር ገበያው በጣም 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 ኑሮ ከመናሩ የተነሳ ለመንግስት አስጊ ደረጃ ላይ በመድረሱ እንደዚህ ልክ አሁን እንደተደረገው እንደሰሞኑ እንደዛ ቁጥር ተደርጎ የዛን ጊዜ በህጋዊ መንገዱ ወደ ስራ እንዲገቡ እናረጋለን ተብሎ ተነግሮ ነበር። ያ ተግባራዊ ሳይደረግ ይሄን ያህል አመት ኖረን አሁን እንደገና ይዛለው ብለ ስትል 57000 ዶላር ብቻ ነው ያደረው። አዲስ አበባ በሙሉ ዞረ 57000 ዶላር ብቻ ነው ያገኘሁት ብለ ስትለኝ እኔ ዜናስ መስር ለምን ተሰራ ይብል ይጃለ ምን አይህበት አንተ
ወይምራ ደረጃ ለይ ነውጭ አንድ ቀን ድንገት ማንም ሰው ሊይዛቸው እንደሚችል ያውቃሉ። ጉዳዩ ወንጀል እንደሆነ ያውቃሉ። ምን ብሎ ፖሊስ መጥቶ ሊይዛቸው እንደሚችል ያውቃሉ። እና በጥንቃቄ ነው የሚንቀሳቀሱት። ሊገርም እዛ ሱቃቸው ውስጥ የሚያንቀሳቀሱት በሚሊየን ነው። ቺቺኒፎቹ በጣም ወጣሞች ናቸው። እዛ ቤታቸው ውስጥ ብትገባችን ቺቻቸው ውስጥ ከሚይዟት አስር ሺህ የማትሞላ ብርና ጥቂት ዶላሮች ኦር ምናምን የውጭ ምንዛሪ ውጪ ገንዘቡ ሌላ ቦታ ነው የሚቀመጠው። ልክ እዚህ ጋር ያለው ሲያልቅ በአንድ ሰዓት በሁለት ሰዓት ውስጥ ምን ያህል ሰው ሊመጣ እንደሚችል እስከ 6 ሰዓት ያቀዋል፣ እስከ 10 ሰዓት ያቀዋል። ብዙ ሰው የሚመጣበት ሄዶ ነው እያመጣ የሚንቀሳቀሰው እንጂ ብር ይዘው በአንድ ቀን የሚሰራውን በሳምንት የሚሰራውን እዛ ቤት ውስጥ አያስቀምጥም። ስለዚህ በፍተሻ የምታገኘው በጣም ጥቂት ነው የሚሆነው። እንግዲህ ሌላው ነገር እንደዚህ በሌባና ፖሊስ በመሳደድ ለውጥ አታመጣ። ምክንያቱም ይሄን ስራ ሱቅ ሱቅ ከሱቅም ውጭ ሊሰሩት ይችላሉ። ምን ሱቅም የሚያስፈልገ ነገር አለ። ለምሳሌ የኢትዮጵያ ደላላዎች እኔ በደንብ ነው ማቀው ስልክ ደላላዎች ጸጉር ቤት ብትሄድ እዛ ጋር ቁጭ ብለው ጋዜጣ ሲያነቡ ይውላሉ፣ ይወጣሉ፣ ሻይ ይጠጣሉ። ጠዋት እዚህ ስታዲየም ዙሪያ ብትሄድ ጠዋት ጃምቦ እየጠጡ እዛ ጋር ተቀምጠው ከሄድ ከጠዋት ጀምሮ እስከ ማታ እዛ ቁጭ ብለው ነው ከየት በመጣው ብር ነው የሚበሉት የሚጠጡት ነው የምትለው ደላሎች ናቸው። በስልክ ነው የሚሰራው እና ይህም ነገር በስልክ ሊሰራ ይችላል። ገንዘቡን መኪና ውስጥ እዛ ጋር ታስቀምጠዋለህ፣ በስልክ ትጨርሳለህ፣ ሄዳ ውስጥ ትሰጠዋለህ። እና ሱቅ በመሄ በማሸግ እና በማሳደር ልትቆጣጠረው አትችልም። ስለዚህ ምንድን መሆን ያለበት አንድ ማክሮ ፖሊሲውን የማክሮ ኢኮኖሚ ፖሊሲውን ማስተካከል ነው። በተለይ የዚህ የሞኒተሪ የገንዘብ ፖሊሲውን ከውጭ ምንዛሪ ጋር የተገናኘውን እና አሰራሩን ማስተካከል ነው። የውጭ ምንዛሪ ወደ ሀገሪቷ የሚገባው ወደ ጥቁር ገበያ የሚሄድባቸው ቀዳዳዎች መዝጋት ነው። ወደዚህ ወደ መንግስት እንዲመጡ ኢንከሬጅ የሚያደርጉ ነገሮችን በማድረግ በህግና ስርዓት ውስጥ እንዲገባ በማድረግ ነው አንደኛው። ሌላው የውጭ ምንዛሪ ህጋዊ ማድረግ ነው። የውጭ ምንዛሪ ግብይቱን ህጋዊ ማድረግ፣ ህጋዊ ስታደርገው ሰርቶ የመነዘረውን ወደ ናሽናል ባንክ ነው የሚያመጣው ሰውዬው፣ ወይም ደግሞ መንግስት ለፈቀደላቸው ሰዎች ነው የሚሰጠው። ስለዚህ ሀገሪቷ ለምትፈልገው ጉዳዮች የሚውል ይሆናል። ሲሰጥም መንግስት ለፈቀደላቸው ሰዎች ነው የሚሰጠው፣ ሲገዛም በህጋዊ መንገድ መንግስት እያወቀው የሚገዛ ይሆናል። እና መቆጣጠር በሚያስችል ስርዓት ወደ ህግ ማዕቀፍ ውስጥ አስገብቶ የውጭ ምንዛሪ አገልግሎት ሰጪዎች የሚል ላይሰንስ አውጥቶ ንግድ ፍቃድ እኮ ከሰማይ አይደለም የሚወርደው፣ የንግድ እንቅስቃሴ ነው የሚፈጥረው፣ ይስጣቸው። እና ዘላቂው መፍትሄ ይሄ ነው።
እሱን ማድረግ ግን ተስኗቸዋል። የማጭበርበርምና የሌብነት አካባቢ ያለበት ስለሆነ እንግዲህ አንዳንዴ ያስቸግራል። የጥቁር ገበያ ዋጋ ወደ 28 ብር ወርዶ ነበር ባለፉት ሳምንታት፣
አሁን ወደ 37 ወጥቷል። ነው ምን
አዎ፣ እንግዲህ ይሄ ራሱ
34 35 37
የሰሞኑን መደነጋገርም ሊጠቁም ይችላል። የገንዘብ መውጣትና መውረድ ብዙ ጊዜ ችግሮች ይከሰታሉ የሚል ፍርሃትን የሚያመጣ ነው። ሁለተኛ ነገር በብዛት ኢትዮጵያኖች አሁን ወደ ሀገር የገቡበት ጊዜ ስለሆነ ደግሞ እነሱም ተባባሪዎች ናቸው እና መንግስት ራሱ ማስጠንቀቂያ ማውጣት እባካችሁን፣ እናንተ ከውጭ የመጣችሁ ሰዎች ገንዘባችሁን ህጋዊ በሆነ መልኩ ለመለወጥ ሞክሩና
ማሳሰቢያ መስጠት አለበት።
ማሳሰቢያ መስጠት አለበት እና ይሄን ካላደረገ አሁንም ችግር በተለይ አሁን እንደልብ ሰው ገንዘብ እንደልብ ሰው እየገባ ስለሆነ ቁጥጥር ለማድረግም ቢያስቸግርም ግን እንደዛ
አረ አይ ደሞ ይፈታተናል ስለሆነ ለምሳሌ እዚህ 27 ብር እየተመነዘረ 37 ብር ጋር 10 ብር ልዩነት ስለ
ልዩነት
እንዴት ማንንም ሰው ወደዛ ነው የሚሄደው።
አዎ አንድ ማኪያቶ ይገዛል ቢያንስ ባሁን ሰዓት አይጥሩ ነው።
አዎ 100 ብር በ34 ብር ስትመነዘረ 100 ዶላሩ 3400 ይሆናል። በዚህ ስትመነዘረ 2000 ወደ 1000 ገደማ ልዩነት ያመጣል። ስለዚህ ሰው ወደዛ ነው የሚሄደው።
እንዴ በጣም በጣም
ይሄ በጣም ጠንካራ ጽናት የሚጠይቅ እና የሞራል ኢንቴግሪቲ የሚጠይቅ ነገር ነው።
አዎ አንዳንድ ሰዎች ማቃቸዋሉ ገንዘብን ለከላችሁ ሲሏቸው የለም የለም በባንክ በኩል አከልደን ብሎ የሚያስቸግሩንም አሉና እነሱን እናመሰግናቸዋለን። እግረ መንገዳችንን በጣም ነው ማመሰግነው ስለነበረህ አሸናፊ። አድማጮች የምትደምጡ እስከሚቀጥለው ሳምንት እንግዲህ ሳፋ አርገን ደግሞ የሚቀጥለው ሳምንት ሌሎችንም ጨማምረን እንጓይበታል። ለዛሬ ግን በጣም አመሰግናለሁ። አድማጮች የምትደምጡ ተቆያችሁት ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ሮብ የሚያስተላልፈውን ሀገር በየሰሞኑ ይሰኛል ሳምንታዊ ዝግጅታችን ነው። ስላዳመጣችሁን እያመሰገንን በተከታታይ ፕሮግራማችን ለመከታተል በድረ ገጻችን www.thevoiceoftp.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እስከሚቀጥለው ሳምንት ለሀገራችን ለወገናችን ለህዝባችን ሰላም ፍቅር ብልጽግና ደህንነት መልካም አዲስ ዘመን ደህና ሁኑ።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።